ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ነሐሴ 14 2012 ዓመተ ምህረት ዝግጅታችን ጀመረ።
I accept your nomination for Vice President of the United States of America.
ለዩናይትድ ስቴትስ ምክትል ፕሬዝዳንትነት እጩ አድርጋችሁ የሰየማችሁኝን ተቀብያለሁ።
የሰማችኋቸው በትላንትናው ምሽት በዲሞክራቲክ ፓርቲ ጠቅላላ ጉባኤ ለአሜሪካ ምክትል ፕሬዝዳንትነት የታጩት ሴናተር ካሚላ ሃሪስ እጩነታቸውን ሲቀበሉ የተናገሩት ነበር። የዲሞክራቶችን ጉባኤ በተመለከተ ዘገባ አለን። ሰሞኑን የተለያዩ የኦሮሚያ አካባቢዎች የተደረገውን ተቃውሞ ሰልፍ ተከትሎ የመንግስት የጸጥታ አካላት የወሰዱት እርምጃ ከኃይል በላይና አግባብ ያልሆነ ነው ሲል የኢትዮጵያ ሰብአዊ መብት ኮሚሽን ገለጸ። ዘገባ ይዘናል። የኢትዮጵያና ዓለም አቀፍ የኮቪድ-19 ሁኔታዎችን የተመለከተም መሰናዶ አለን። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያ ባለፉት 24 ሰዓታት ከተደረጉ 21456 የኮሮና ቫይረስ የላቦራቶሪ ምርመራዎች ውስጥ 1778 ሰዎች ላይ ቫይረሱ እንደተገኘ የጤና ሚኒስቴር ለአሜሪካ ድምጽ ገለጸ። ይህም በአጠቃላይ እስከዛሬ በሀገሪቱ ቫይረሱ የተገኘባቸውን ሰዎች ቁጥር 35836 ማድረሱ ነው። 133 ሰዎች ከትግራይ፣ 395 ከኦሮሚያ፣ 32 ከሲዳማ፣ 77 ከደቡብ ክልል፣ 3 ከቤንሻንጉል ጉሙዝ፣ 110 ከአማራ፣ 5 ከድሬዳዋ፣ 44 ከሐረሪ፣ 30 ከሶማሌ ክልልና 836ቱ ደግሞ ከአዲስ አበባ ከተማ መሆናቸውን አመልክቷል። በተጨማሪም ባለፉት 24 ሰዓታት ውስጥ 228 ሰዎች ከበሽታው ማገገማቸውን አክሎ ገልጿል። የ20 ሰዎች ህይወት እንዳለፈም ገልጿል። ከሟቾቹ ውስጥ 15ቱ በአዲስ አበባ በተደረገ የአስከሬን ምርመራ የተገኙ ሲሆኑ 5ቱ ደግሞ በለይቶ ማቆያ የነበሩ እንደሆኑ ነው ያመለከተው። የወቅቱ የአፍሪካ ህብረት ሊቀመንበር የደቡብ አፍሪካው ፕሬዚደንት ሴሪል ራማፎሳ ማሊ ውስጥ ህገ መንግስቱን በጣሰ መንገድ የተፈጸመውን የመንግስት ለውጥ አወገዙ። ሴሪል ራማፎሳ ትናንት ረቡዕ ባወጡት መግለጫ ያመጹት የማሊ ወታደሮች ያሰሯቸውን ፕሬዚደንቱን ኢብራሂም ቡባካር ኬታን፣ ጠቅላይ ሚኒስትሩን ቡቡ ሲሴንና ሌሎቹንም የመንግስት ባለስልጣናት እንዲለቁ ጠይቀዋል። ከዋና ከተማዋ ከባማኮ ወጣ ብሎ በሚገኘው የጦር ሰራዊት ካምፕ የታሰሩት ፕሬዚዳንቱ ስልጣን መልቀቃቸውን ባስታወቁበት ንግግራቸው ብሔራዊ ሸንጎውና በጠቅላይ ሚኒስትሩ የሚመራው አስተዳደር ፈርሷል ብለዋል። ራሳቸውን የህዝብ ድህነት ብሔራዊ ኮሚቴ ብለው የጠሩት ያመጹት ወታደሮች እስካሁን ምርጫ የሚካሄድበትን ሁኔታ እየሰራንበት ነው ከማለት በስተቀር ሌላ የተናገሩት ነገር የለም። ዋና ከተማዋ ባማኮ ውስጥ ፕሬዚደንት ኬታ ከስልጣን ተወግደው ወታደሮቹ በመቆጣጠራቸው ደስታቸውን በየጎዳናው የሚገልጹ አንዳንዶች ተስተውለዋል። የአፍሪካ ህብረቱ ሊቀመንበር ራማፖሳ ዓለም አቀፉ ማህበረሰብ የማሊን ህዝብ ወደ ሲቪልና ዲሞክራሲያዊ አስተዳደር እንዲመለስ እንዲያግዝ ተማጽነዋል። የህብረቱ ኮሚሽን ማሊን ህገ መንግስታዊ ስርዓቷ እስከሚመለስና የታሰሩት ባለስልጣናት እስከሚለቀቁ ከህብረቱ አባልነት አግዷታል። ማምሻውን በደረሰን ዜና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የማሊን ሁኔታ በጥልቅ እንዳሳሰባቸውና በቅርበት እየተከታተሉት መሆናቸውን ቃል አቀባያቸው በመግለጫቸው አስታውቀዋል። ህገ መንግስታዊ ስርዓቱና የህግ የበላይነት እንዲመለስ፣ ፕሬዝደንቱና ሌሎችም የታሰሩ ባለስልጣናት ያለ ቅድመ ሁኔታ በአስቸኳይ እንዲለቀቁ ዋና ጸሐፊው አሳስበዋል። ላሉት ልዩነቶች በድርድርና በሰላማዊ መንገድ መፍትሄ እንዲፈልጉም በድጋሚ ተማጽኖ አቅርበዋል። የአፍሪካ ህብረትና የምዕራብ አፍሪካ ኢኮኖሚ ማህበረሰብ ኤኮዋስ ለማሊ ጉዳይ ሰላማዊ መፍትሄ ለማግኘት የያዙትን ጥረት እንደሚደግፉም ዋና ጸሐፊው አረጋግጠዋል ተብሏል። ደቡባዊ ሶማሊያ ባይዶዋ ከተማ ውስጥ አንድ የ11 ዓመት ወንድ ልጅ መድፈራቸውን ያመኑ ሁለት ወታደሮች ስናንትና ተረሸኑ። ባለፈው ሐምሌ መጀመሪያ በድርጊቱ ተወንጅለው የታሰሩት የ29 እና የ23 ዓመቱ ወታደሮች በክልሉ የጸጥታ ምክር ቤት ውሳኔ እንደተረሸኑ ባለስልጣናት ለቪኦኤ ገልጸዋል። ማስረጃም ተገኝቶባቸዋል፣ ድርጊቱንም አምነዋል ብለዋል ባለስልጣናቱ። ይህ እርምጃ የተወሰደው በሀገሪቱ የወሲባዊ ጥቃት አድራጎት እየተባባሰ መሆኑ እየተሰማ በሚገኝበት በአሁኑ ወቅት ነው። ሀገራችን ከእስራኤል ጋር ግንኙነት ለመመስረት እየተሰናዳች ነች ሲሉ ለመገናኛ ብዙሃን የተናገሩት የሱዳን የውጭ ጉዳይ ሚኒስቴር ቃል አቀባይ ከስራቸው ተባረሩ ተባለ። ተጠባባቂ የውጭ ጉዳይ ሚኒስትሩ ኦመር ጋማሩዲን እስማኤል የሱዳንና የእስራኤል ግንኙነት ጉዳይ በሚኒስቴራችን ተነስቶ አያውቅም፣ ቃል አቀባዩ ሃይደር ባዳዊ ከወዴት አምጥተው መግለጫውን እንደሰጡ ገርሞናል፣ ማንም ደግሞ አላዘዛቸውም ብለዋል። ቃል አቀባዩ ስካይ ኒውስ ለተባለው የዜና አውታር ማክሰኞ ዕለት በሰጡት ቃል ነበር ሀገራችን ከእስራኤል ጋር ስምምነት ለማድረግ ተስፋ ይዛ እየተንቀሳቀሰች ነው፣ ለአካባቢውም ይጠቅማል ሲሉ የተናገሩት። ያም ባሉ በማግስቱ ነው የተባረሩት። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ በመጪው ፕሬዝደንታዊ ምርጫ የዲሞክራቲክ ፓርቲው እጩ ጆ ባይደን በምክትል ፕሬዝደንትነት እጩነት አብረዋቸው እንዲወዳደሩ የመረጧቸው ሴኔተር ካማላ ሃሪስ እውን መሆን እንደምትችል ለምናውቃት አሜሪካ እንታገል ሲሉ ጥሪ ያቀረቡ። ካማላ ሃሪስ ይህን ጥሪ ያቀረቡት ትናንትና ረቡዕ ማታ የፓርቲያቸውን የምክትል ፕሬዝደንትነት እጩነት በተቀበሉበት ታሪካዊ ንግግር ነው። የካሊፎርኒያዋ የ55 ዓመቷ የቀድሞ አቃቤ ሕግ በዩናይትድ ስቴትስ በተላልቆቹ ፓርቲዎች በዚህ ደረጃ በፕሬዝደንታዊ ውድድር በመቅረብ አራተኛ ሴት፣ በጥቁር አሜሪካዊትና መሰረታቸው ደቡብ እስያ አሜሪካዊነት ግን የመጀመሪያ ሴት ናቸው። ህንዳዊት የጡት ካንሰር ተመራማሪ ሳይንቲስቷ እናታቸው በአውሮፓውያን በ2009 ከዚህ ዓለም በሞት ተለይተዋል። አባታቸው ደግሞ ትውልደ ጃማይካ አሜሪካዊ ኢኮኖሚስት ናቸው። ካማላ ሃሪስ በትናንት ማታው የዲሞክራቲክ ፓርቲው ብሔራዊ ጉባኤ ሶስተኛ ቀን ባሰሙት ንግግር ፕሬዚደንት ዶናልድ ትራምፕን የኮቪድ-19 ወረርሽኝና የኢኮኖሚው አያያዛቸው ያሳዩት የአመራር ውድቀት ህዝቡን በህይወቱና በኑሮ ዋጋ አስከፍሎታል ብለው በሰላ ይስነቅፈዋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይኖረናል። በኮሮና ቫይረስ ህመምተኞችና እንክብካቤ በሚያደርጉላቸው የጤና ሰራተኞች ላይ ብዛት ያለው የጥቃት አድራጎት መፈጸሙን እንደደረሰበት ዓለም አቀፍ ቀይ መስቀል ኮሚቴ አስታወቀ። ICRC ትናንትና ባወጣው መግለጫ በ40 ሀገሮች ካለፈው ወረርሽኙ በዓለም ዙሪያ መዛመት ከጀመረበት ከየካቲት ወር እስከ ሐምሌ ወር በነበረው ጊዜ ውስጥ በኮሮና ታማሚዎችና በሕክምና ረዳቶቻቸው ላይ የተፈጸሙ 611 የጥቃት ተግባራትን መዝግበናል ነው ያለው። ቁጥሩ ግን ከዚህ በእጅጉ እንደሚበልጥ ነው የምናምነው ሲልም አክሏል። በሌላ ዜና የሮማ ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ አዋጪ የሆነ የኮሮና ቫይረስ መከላከያ ክትባት በሚገኝበት ጊዜ ባለጸጎቹ ሀገሮች ቅድሚያ የሚያገኙ ከሆነ የሚያሳዝን ይሆናል ሲሉ ተናገሩ። የኮሮና ቫይረስ ወረርሽኝ በዓለም ዙሪያ ድሆች ያሉበትን ከባድ ሁኔታና የእኩልነት አልባ ኑሮ ገሃድ አውጥቶታል ብለዋል አቡነ ፍራንሲስ። ቫይረሱ ሰው እየለየ አያጥቃ እንጂ በሚዛመትበት ጎዳና ሁሉ ያለውን እጅግ አስከፊ የእኩልነት መጓደልና አድላዊ ሁኔታ እያጋለጠ ነው ብለዋል። ከኮቪድ-19 ወረርሽኝ ያስከተለውን ጉዳት ለመታደግ የሚሰጡ የኢኮኖሚ እርዳታዎች በጠቅላላው ድሆችን የሚጠቅም ስራ ለማይሰሩ፣ የተፈጥሮ አካባቢን ለሚያወድሙ ኢንዱስትሪዎች የሚሰጥ ከሆነም እጅግ የከበደ ጥፋት ይሆናል ሲሉም አቡነ ፍራንሲስ አሳስበዋል። በሌላ ዜና በኮቪድ-19 ዓለም አቀፍ ወረርሽኝ ምክንያት ያልተፈለጉ እርግዝናዎችና አደገኛ የጽንስ ማቋረጥ እርምጃዎች በከፍተኛ ደረጃ እየጨመሩ መሆኑን ማሪስ ቶፕስ ኢንተርናሽናል የተባለው የቤተሰብ ምጣኔ አገልግሎት ድርጅት አሳሰበ። በወረርሽኙ ምክንያት ሴቶች የጽንስ መከላከያና አደገኛ ያልሆነ የጽንስ ማቋረጥ አገልግሎትን ማግኘት ስለማይችሉ ነው ብለዋል። በመጨረሻም የሩሲያው የተቃዋሚ መሪ አሌክሲ ናቫልኒ በጸና ታመው ሆስፒታል መግባታቸው ተሰምቷል። መርዝ ተሰጥቷቸው ሳይሆን አይቀርም ተብሎ ተጠርጥሯል። ናቫልኒ በአውሮፕላን እየተጓዙ ሳሉ መታመማቸውን የገለጹት የህዝብ ግንኙነት ተጠሪያቸው ሆን ተብሎ መርዝ ሳያቀምሷቸው አይቀሩም ብለን ነው የምንጠረጥረው ነው ያሉት። የ44 አመቱ አሌክሲ ናቫልኒ ሳይቤሪያ ኦምስክ የምትባለው ከተማ ወደሚገኝ ሆስፒታል ተወስደው ሐኪሞች አደንዝዘው የመተንፈሻ አጋዥ መሳሪያ አስገብተውላቸዋል ተብሏል። ሞስኮ ወደሚገኝ መኖሪያቸው እየበረሩ ሳሉ ታመው ከመጸዳጃ ቤት በህመም ስቃይ ሲጮሁ የሚሰማበት ቪዲዮ በአውሮፕላኑ ተሳፋሪ ተቀድቶ ተሰምቷል። አውሮፕላኑ በአጣዳፊ ሁኔታ እንዲያርፍ ተደርጎ ነው የተወሰዱት። ተቃዋሚ መሪው ጧት ላይ ሻይ ብቻ ከጠጡ በኋላ እንደታመሙ ነው ቃል አቀባያቸው የገለጹት። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ነሐሴ 14 2012 ዓመተ ምህረት ምሽት ፕሮግራም ነው። ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። ትላንት ረቡ ለሶስተኛ ቀን በተካሄደው የዲሞክራቶች ጠቅላላ ጉባኤ ምሽት የካሊፎርኒያ ሴኔተር ካሚላ ሃሪስ የእጩ ፕሬዝዳንት ጆ ባይደን አጋር ሆነው የተሰየሙበትን የምክትል ፕሬዝዳንትነት እጩነት ተቀብለዋል። በምሽቱ ተናጋሪዎች ከተነሱ ዋና ዋና ነጥቦች መካከልም በየሰው እጅ ባለው ጠመንጃና ሽጉጥ የሚደርሰው ጥቃት፣ የአየር ጠባይ ለውጥና ኮቪድ-19 ዋነኞቹ ነበሩ። የቪኦኤ ዘጋቢ ማይክ ኦስሊቪያን ሙሉ ለሙሉ በድረገጽ የተላለፈውን ዝግጅት የተከታተሉ ተመልካቾች ፕሬዝዳንት ትራምፕ ላይ እየተደጋገመ የቀረበውን ትችት ሲያደምጡ አምሽተዋል በማለት የሚከተለውን ዘገባ አጠናቅሯል። ደረጀ ደስታ ያቀርበዋል።
በዩናይትድ ስቴትስ የዲሞክራቲክ ፓርቲ ታዋቂ ሰዎችና ደጋፊዎች የሞሉበት ዝግጅት የቀረበው በኮሮና ቫይረስ ወረርሽኝ ምክንያት በርቀት ቴክኖሎጂ የታገዘ በቀረበው ድረገጽ ነበር። እንዲህ አይነቱ የጉባኤ አዘገጃጀት ያልተለመደ ልማድ በመሆኑ ዝግጅቱን የመራችው የሆሊውዷ ተዋናይ ኬሪ ዋሽንግተን unconventional convention ብለዋለች። የዕለቱ ትልቅ እንግዳ የመጀመሪያይቱ ጥቁርና የደቡብ ኤዥያ ዝርያ ያለባቸው እጩ ተፎካካሪ ሆነው መታጨታቸው ያልተለመደና አዲስ ነገር አድርጎታል።
I accept your nomination for Vice President of the United States of America.
ለዩናይትድ ስቴትስ ምክትል ፕሬዝዳንትነት እጩ አድርጋችሁ የሰየማችሁኝን ተቀብያለሁ።
በተለያዩ የቪዲዮ ምስሎች የቀረቡት ጆ ባይደን የተለያዩ ሰዎችን ድጋፍ ተችረዋል። ከነዚህ መካከል ባንድ ወቅት በተተኮሰባቸው ጥይት ከመሞት ለጥቂት የተረፉት የቀድሞ የህዝብ ተወካዮች ምክር ቤት አባል ጋቢ ጊፎርድስ አንዷ ናቸው።
America needs all of us to speak out even when you have to fight to find the words.
ምንም እንኳን ቃል የቸገራችሁ ቢሆንም አሜሪካ ሁላችንም እንድንናገር ትፈልጋለች።
ዶናልድ ትራምፕ የስደተኞችን ህግ ለማስፈጸም የሄዱበት የከረረ መንገድ ህጋዊ ሰነድ የሌላቸውንና የጥገኝነት ጠያቂዎችን ጉዳይ ባስተናገዱበት መንገድ ተፈችተዋል። የቀድሞ የፕሬዝደንታዊ እጩ ተወዳዳሪ የነበሩት ሴኔተር ኤሊዛቤት ወረን ትራምፕ የኮሮና ቫይረስን ወረርሽኝ ጉዳይ የያዙበትንም መንገድ ተችተዋል።
Today, America has the most COVID deaths in the world and an economic collapse. And both crises are falling.
ዛሬ በዓለም በኮቪድ ከመውጡት ሰዎች አሜሪካ ከፍተኛው ቁጥር ይዛለች። ኢኮኖሚዋ እየወደቀ ነው። በሁለቱም አደጋዎች ክፉኛ እየተጎዱ ያሉት ጥቁሮችና ቡናማ ቀለም ያላቸው የማህበረሰብ ክፍል ቤተሰቦች ናቸው።
የቀድሞ ፕሬዝዳንት ባራክ ኦባማ ደግሞ ትራምፕ የአገሪቱን የተለያዩ ህዝቦች ህብረነትና የሥራቸውን ክብደት የተረዱት አይመስለኝም ብለዋል።
I did hope for the sake of our country that Donald Trump might show some interest in taking the job seriously. That he might come to feel the weight of the office and discover some reverence for the democracy that had been placed in his care. But he never did.
ፕሬዚደንት ትራምፕ ለሀገራችን ሲሉ ኃላፊነታቸውን በቁም ነገር ለመውሰድ ፍላጎት ያሳያሉ ብዬ ተስፋ አድርጌ ነበር። የሥራውን ክብደትና እሳቸው እንዲጠብቁት ኃላፊነት ለተጣለባቸው ዲሞክራሲ የተወሰነ ክብር ይኖራቸዋል ይንከባከቡታልም ብዬ ተስፋ አድርጌ ነበር። ነገር ግን በፍጹም አላደረጉትም።
የቀድሞይቷ የዲሞክራቲክ ፓርቲ እጩ ሂለሪ ክሊንተንም ድምጽ በመስጠት መምረጥን አስፈላጊነት አጽንኦት በመስጠት እንዲህ ብለዋል።
Remember back in 2016 when Trump asked, "What do you have to lose?" Well, now we know. Our health care, our jobs, our loved ones.
አስተውሉ ትራምፕ በ2016 ምን እንደቀረባችሁ ነው ብለው የጠየቋችሁን ያው መቼም አሁን ምን እንደቀረባችሁ አውቀናል። የጤና እንክብካቤያችን ስራችንና የምንወዳቸው ሁሉ ቀርተውብናል።
ማህበራዊ ሚዲያን በመጠቀም በጠቅላላ ጉባኤ ላይ ድምጽ መስጠት እየተሞከረ ነው። የሚዲያ ተበርቶች እንደሚሉት ግን ምናልባት ይህ መንገድ እየሰራ ሳይሆን አይቀርም። ከቨንደርቢልት ዩኒቨርሲቲ ቨኒሳ ቤዝሊ እንዲህ ብለዋል።
Because I think some of the moments that might have seemed awkward or might have seemed like the picture was a little grainy, I think that's part of many of our lived experience now. And more to the point,
አንዳንዶቹ ክስተቶች በደንብ ያላስተዋልናቸው ደብዘዝ ያሉና እንግዳ ነገር ይሆን ይመስላሉ። አሁን የምንኖረው እንደዚያ ባለ ተመሳሳይ ሁኔታ ውስጥ ይመስለኛል። ብዙ ነገራችንን ትኩር ብለን ብናይ ግንኙነታችን ከስራ ባልደረቦቻችንም ሆነ ከቤተሰቦቻችንና ከምንቀርባቸው ሰዎች ጋር ያለው አኗኗራችን ያንን እየመሰለ ነው።
እንደተባለውም በኮሮና ቫይረስ ወቅት መራጮችን ማፈላለግና ማግባባቱ ማስገረሙ አይቀርም። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
አሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ሰሞኑን የተለያዩ የኦሮሚያ አካባቢዎች የተደረገውን ተቃውሞ ሰልፍ ተከትሎ የመንግስት የጸጥታ አካላት የወሰዱት እርምጃ ከኃይል በላይና አግባብ ያልሆነ ነው ሲል የኢትዮጵያ ሰብአዊ መብት ኮሚሽን ገለጸ። የኦሮሚያ ጸጥታ አስተዳደር በበኩሉ ለእርምጃው አስገዳጅ ሁኔታዎች የነበሩ ቢሆንም ሊመረመሩ የሚገቡ ነገሮች ይኖራሉ ብሏል። ሙክታር ጀማል ዝርዝር አለው።
የኢትዮጵያ ሰብአዊ መብት ኮሚሽን ሰሞኑን በኦሮሚያ የተለያዩ ከተሞች የተደረገ ተቃውሞን ተከትሎ የደረሰ ጉዳትን አስመልክቶ ያወጣው መግለጫ እንደሚያትተው የጸጥታ አካላት በሰልፈኞች ላይ የወሰዱት እርምጃ ከልክ ያለፈና አግባብ አይደለም ብሏል። የነፍስ ህልፈትና ጉዳት የደረሰበት ምክንያት ሰልፈኞቹ የኦሮሞ ተቃዋሚ ፓርቲ ፖለቲከኞች እስርን በተመለከተ ያደረጉትን ተቃውሞ ተከትሎ መሆኑን የጠቀሰው መግለጫው የመንግስት አካላት የዜጎችን በሰላማዊ መልኩ ተቃውሞ የማሰማት መብት ማረጋገጥ እንዳለባቸውና የህግ ማስከበር ሥራ ተመጣጣኝነት እንዲጠብቅ ማድረግ እንደሚጠበቅባቸው ጠይቋል። በዚህ እርምጃ ዜጎች ላይ ጉዳት ደርሷል ብሎ የኢትዮጵያ ሰብአዊ መብት ኮሚሽን ከተቀሳቸው ቦታዎች ውስጥ በሐሳሳ፣ አሰቦት፣ አወዳይ፣ ባሌ ሮቤ፣ ጭሮ፣ ደንገጎ፣ ድሬ ጠያራ፣ ዶዶላ፣ ገለምሶ፣ ጊንኢር፣ ሐሮማያ፣ ሂርናና ሻሸመኔ ተጠቃሽ ናቸው። የኢትዮጵያ ሰብአዊ መብት ኮሚሽንን መግለጫ መልስ እንዲሰጡልን የጠየቅናቸው የኦሮሚያ ብሔራዊ ክልላዊ መንግስት ጸጥታ አስተዳደር ቢሮ ኃላፊ አቶ ጅብሪል መሐመድ ተከታዩን ገልጸዋል።
ሳይሆን ያወጣው መረጃ በተመለከተ እኔ አንድ አራት ነጥቦች አሉኝ። የመጀመሪያው ነገር መግለጫውን ሳይወጣ ሰብአዊ መብት ሰላማዊ ሰልፍ ብሎ ነው ያወጣው። የሰላማዊ ሰልፍ ያሳተ አገላለጽ ይመስለኛል። ምክንያቱም ሰላማዊ ሰልፍ የሚባለው ህጋዊ በሆነ መልኩ ኃላፊነት ባለው አካሄድ ጥያቄ አቅርቦ ፍቃድ አግኝቶ በፍቃዱ መሰረት ፍቃድ ሰጪውና ፍቃድ ጠያቂው ሁለቱም የጋራ ኃላፊነታቸውና የሰናተር ኃላፊነታቸውን በመወጣት የሚደረግ ሰልፍ ነው። ይሄኛው ከዚህ ጋር ምንም አይነት ተያያዥነት የለውም። ሁለተኛው የሳተው ሰልፈኞቹ የታሰሩባቸውን የፖለቲካ አመራሮቻቸውን እንዲፈቱላቸው በመጠየቃቸው ይላል። እኛ በህግ ደረጃ ያሰርናቸው የፖለቲካ ፓርቲ አመራሮች የለንም። ተጠርጣሪ ሰዎች አሉን። የታሰሩ ሰዎች ባለፈው የአርቲስት ሃጫሉ ሞትን ምክንያት በማድረግ በተሞከረው የፈንቅለ መንግስትና የሀገር ብጥብጥ እና ትርምስ ሙከራ ተሳታፊ ናቸው ወይንም አስተባባሪ ናቸው ተብለው የተጠረጠሩ ሰዎች ናቸው የተያዙት። ሶስተኛ መረጃዎቹ ናቸው። መረጃዎቹ ከፌስቡክ እንደተረዳ ነው ይልና የቁጥሩ ልዩነት ቢኖርም ይላል። ስለዚህ ይሄ ምንድነው? ፌስቡክ በኢትዮጵያ ተጨባጭ ሁኔታ ምን አክል ሁኔታን ያዘለ ነው? ከዚህም አልፎ ተርፎ ሌሎች ሚዲያዎችም ብለዋል። እንደዛ ሚዲያዎች ማንነታቸውን ባይገልጹም ሰው ሳይሞቱ እከሌ ሞቷል ሀገር እንዲሆናል እያለ የሚለጥፍ የሚረፍፍ ጦርነት የሚያውጁትን ሚዲያዎችን መነሻ አድርጎ የዚህ አይነት ሁኔታ ማቅረቡ ሚዛናዊነቱን እንዲያጤ ነው ያስገድደዋል ብዬ አምናለሁ። አራተኛው ላይ አንድ መግለጫ ስሰጥ ድርጊት ፈጽመዋል የተባለው አካል ጥናት ከተካሄደ በኋላ ለሱ ይቀርብና ሀሳብ ይሰጥበታል። እነዚህን አራቱን ጉዳዮች ያላካተተ በእነዚህ ምዕራፎች ያላለፈ ስለሆነ የሰብአዊ መብት ኮሚሽን ያወጣው መግለጫ ታማኝነቱ ግን ትንሽ ሚዛናዊነት ይጎለዋል የሚለውን ነገር መግለጽ ፈልጋለሁ።
አቶ ጅብሪል፣ በተለይ በመጀመሪያው ዕለት ብዙ ሰው የወጣው የአቶ ጃዋር መሐመድ የጤና ሁኔታ መታወክ የሚል ዜና በመውጣቱ ተከትሎ ነው። ይህ ደግሞ ወዲያውኑ በፍጥነት የሆነ በመሆኑ በዚህ ስሜት የወጣን ሰው በሌላ መንገድ መቆጣጠር አይቻልም ወይ? ወደ ግድያና ነፍስ ማጥፋት ከመሄድ የተሻለ ተቃውሞን የመቆጣጠር ስልት አልነበረም? የተወሰደው እርምጃ ተመጣጣኝ ነው ብሎ ነው የሚያምነው የእናንተ ቢሮ?
የኛ ቢሮ እንዴት ያያል? መጀመሪያው ነገር ዋናው ተግባሩ ህግና ስርዓትን ማስከበር ነው፣ የህግ የበላይነትን ማረጋገጥ ነው። የህግ የበላይነትን ለማረጋገጥ የሚደረግ ማንኛውም አይነት እንቅስቃሴ ከህግ ውጪ የሚመጣ ከሆነ ተመጣጣኝ የሆነ እርምጃ መውሰድ ኃላፊነቱ ነው፣ ተግባሩ ነው፣ ግዴታው ነው። በሁለተኛ ደረጃ የተወሰዱ እርምጃዎች ተመጣጣኝ ናቸው የሚለው ነገር በአብዛኛው የተወሰዱ እርምጃዎች ተመጣጣኝ ናቸው። ነገር ግን አንዳንድ ቦታ ላይ ማጣራትን የሚጠይቁ ሊኖሩ ይችላሉ። ምክንያቱም ከርቀት የምትገመግመውና ቀርበ የምትገመግመው ነገር ልዩነት ይኖረዋል። በዚህ ደረጃ ማጣራት የሚገባቸው ቅሬታ የሚቀርብባቸው አንዳንድ ቦታዎች አሉ። እሱን አጣጥርተን ለህዝብ የምናቀርበው ይሆናል።
የኦሮሚያ ክልል በዚህ ዓመት የተከሰቱ አሳዛኝ ግድያዎች ከፈጠሩት ሰቆቃ አሁንም ፈጽሞ አላገገመችም የሚለው የኢትዮጵያ ሰብአዊ መብት ኮሚሽን ከዚህ ከፍተኛ የመብት ጥሰት አዝማሚያዎች እንዲቀጥሉ ሊፈቀድላቸው አይገባም ብሏል። ስለ መግለጫቸው ማብራሪያ የሰጡን የኮሚሽኑ ዋና ኮሚሽነር ዶክተር ዳንኤል በቀለ ተከታዩን ገልጸዋል።
መሳሪያ የሌላቸው ያልተፈቀደም ቢሆን ሰላማዊ ሰልፍ እያደረጉ ያሉ ሰዎችን ሰልፉን ለመበተን ወይም ለመቆጣጠር የሚወሰድ እርምጃ ግን በማናቸውም ጊዜ ቢሆን ሕይወት የሚያጠፋ መሳሪያ ከመጠቀም መቆጠብን ይጠይቃል እና ትንሽ ያሳሰበን ኢትዮጵያ ውስጥ አሁን አልፎ አልፎ ያልተፈቀዱ ሰላማዊ ሰልፎችን ለመበተን በሚወሰድ እርምጃ ጥይት የመጠቀም አዝማሚያ ነው። ይህ ከነገሩ ሁኔታ አንጻር ተመጣጣኝ በማይሆንበት ጊዜ የሚደርሰው የሕይወት መጥፋት ሕጋዊ አይሆንም።
በተለይ የመንግስት ባለስልጣናት የሚያነሱት አመፅ ለመቀስቀስ መንግስት ለመገልበጥ የተለያዩ ሙከራ የሚያደርጉ እነዚህን የሚያሰማሯቸው አካል አለ፣ አገር ለመጠበቅ ነው ይህንን የምናደርገው የሚል የኦሮሚያ ጸጥታ ቢሮ ኃላፊ መልስ ሰጥቷል። ለምሳሌ መግለጫውን ተመልክቶ እንዴት ያዩታል ይሄንን ሀሳብ? ሰው
እረዳዋለሁ። አሁን በኦሮሚያ ክልል በሌሎችም አንዳንድ የሀገሪቱ ክፍል ያለው የጸጥታ ስጋት በቀላሉ የሚታይ አይደለም። መንግስትም ደግሞ የህግ ማስከበር እርምጃ ጠንከር ብሎ በማይወስድበት ጊዜ ደግሞ በተደጋጋሚ ሀገራችን ውስጥ የደረሰው ጉዳት የሚፈርሳ አይደለም። ነገር ግን ሁልጊዜ መረሳት የሌለበት ነገር ዜጎችን ከአደጋ ለመከላከል ዜጎችን ህይወት ደህንነት ለመጠበቅ የሚወሰድ እርምጃ ራሱ ደግሞ ለሌላ ህይወት መጥፋት ምክንያት መሆን የለበትም። ስለሆነ በጣም በተቻለ መጠን በተለይ ጦር መሳሪያ ያያዙ ሰዎች ከሆኑ ያልተፈቀደም ሆን የተቃውሞ ሰልፍ በማድረግ ላይ የተሰማሩ ሰዎች ከሆኑ እነሱን ለመበተን ለመቆጣጠር ወይም ሁኔታውን ለማረጋጋት የሚወሰደው እርምጃ በማናቸውም ሁኔታ ጥይት መጠቀምን ማስከተል የለበትም። ይህ ነው አሁን ትንሽ አከራካሪ አስቸጋሪ የሆነ እና ተገቢ ላልሆነ ህይወት መጥፋት ምክንያት የሆነ እንደሆነ ግምት ያገኘን ያለ ነው።
የኢትዮጵያ ሰብአዊ መብት ኮሚሽን ጠቅላላ ዘገባውን መርምሮ ለህዝብ እንደሚያሳውቅ በመግለጫው የጠቀሰ ሲሆን የፌደራልና የክልል መንግስታት ጉዳዩን ለማጣራት በአፋጣኝ ምርመራ እንዲጀምሩም ጥሪ አቅርቧል። ለአሜሪካ ድምፅ ሙክታር ጀማልኝ ከአዲስ አበባ።
ሙክታር ጀማልን ለዘገባው እናመሰግናለን። አድማጮች፣ በኦሮሚያ ክልል የተለያዩ አካባቢዎች ያለው ሁኔታ በተመለከተ በነገው ምሽት መሰናዶ ሰፋ ያለ ዘገባ እናስተምጣቸዋለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች amharic.voanews.com ላይ እንገኛለን። በፌስቡክ @voamharic፣ በትዊተርም እንዲሁ #voamharic ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ voa.horn.mobi ላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። የማሊ ፕሬዝዳንት ኢብራሂም ቡአከር ኬታ ባለፈው ማክሰኞ በሀገሪቱ ቴሌቪዥን ባደረጉት አጭር ንግግር ከስልጣን መሰናበታቸውን አስታውቀዋል። የአመጹ ወታደሮች እሳቸውንና ከፍተኛ የመንግስታቸው ባለስልጣኖችን ከያዙ ሰዓታት ካለፉ በኋላ ነው ከስልጣን መውረዳቸውን የተናገሩት። በመዲናይቱ ባማኮ ለሳምንታት ያህል ሰፊ የተቃውሞ ሰልፍ ሲያካሂዱ ቆይተዋል። ለአመታት ያህል በግጭትና አለመረጋጋት ስትታመስ በቆየችው ሀገር የሚከተለውን ነገር ለመገመት ከባድ ነው ሲሉ ተንታኞች መናገራቸውን የአሜሪካ ድምጽ ዘጋቢ ማርያማ ዲያሎ ባጠናቀረችው ዘገባ ጠቅሳለች። አዳነች ፍሳዬ ታቀርባለች።
ኢብራሂም ቡአከር ኬታ ስልጣን ላይ የቆዩት ለ7 አመታት ያህል ነው። በቴሌቪዥን ባደረጉት ንግግር ከስልጣን ከመውረድ ሌላ አማራጭ የለኝም ብለዋል።
For 7 years, I had happiness and the joy of trying to redress this country throughout my best efforts.
ለሰባት አመታት ያህል በአገሪቱ ያለውን ሁኔታ ለማስተካከል ባደረጓቸው ጥረቶች ደስተኛ ሆኜ ቆይቻለሁ።
ባለፈው ማክሰኞ መፈንቅለ መንግስት ያካሄዱት ወታደሮች በቴሌቪዥን በሰጡት መግለጫ ራሳቸውን ብሔራዊ ህዝብን የማዳን ኮሚቴ በሚል ሰይመዋል። ኮሚቴው የሚመራው በኮሎኔል ሜጀር ስማይል ዋጊ መሆኑ ተገልጿል።
Le Mali sombre de jour en jour dans le chaos.
Mali descends into chaos day by day, anarchy and insecurity because of the fault of the people in charge of its destiny.
ማሊ በየዕለቱ ትርምስ ውስጥ እየገባች ነው። ወደ ስርዓት አልበኝነትና ወደ ዋስትና እጦት እያሽቆለቆለች ነው። ይህ የሆነውም ስልጣን ላይ በቆዩት ሰዎች ጥፋት ነው። ሀቀኛ ዲሞክራሲ በቸልተኝነት አይመጣም።
ካለፈው ሰኔ ወር አንስቶ የተቃውሞ ሰልፎች ሲያካሄዱ የቆዩት ሰዎች ከይታ ከስልጣን እንዲወርድ ሲጠይቁ ቆይተዋል። ዋሽንግተን በሚገኘው የዓለም ልማት ማዕከል ነባር የፖሊሲ ተንታኝ ዳብሊው ጊደሞር ስለተቃውሞ ሰልፎቹ ያብራራሉ።
የተቃውሞ ሰልፎቹ የጀመሩት የአስተማሪዎችና የሐኪሞች ክፍያ እንዲጨምር በመጠየቅ ነበር። ነገር ግን ከመንግስት ምላሽ አላገኙም። የተቃውሞ ሰልፉ ቀጥሎ የሚቀርቡ ጥያቄዎች እየሰፉ ሄዱ። በምክር ቤቱ ምርጫ የታየው ችግር መነሳት ጀመር። በከይታ አስተዳደር ውስጥ ከፍተኛ የሙስና ተግባር ይፈጸማል፣ በዘመድ አዝማድ የመስራቱን ጉዳይ በጉልህ ይታያል የሚል እምነት ነበር።
ማሊ ያሉት የተባበሩት መንግስታት ድርጅት የልማት ፕሮግራም ተወካይ ጆሹር በማኮ ሆነው ለአሜሪካ ድምፅ ሲናገሩ መፈንቅለ መንግስት ማካሄዱ ተገቢ ባይሆንም ችግሩ የቆየ መሆኑን መገንዘብ ያስፈልጋል ይላሉ።
The conflict in the country that go back in terms of decades of unrealized development opportunities and grievances people have in terms of access to basic services.
በአገሪቱ የሚካሄደው ግጭት የቆየ ነው። ለ10 አመታት ያህል የልማት እድል አለመኖር፣ ለመሰረታዊ አገልግሎቶች ተደራሽነት እጦት፣ የህግ የበላይነት አልባ መሆንና መሰል ችግሮች አሉ። ማሊ ውስጥ ከ8 አመታት በፊት መፈንቅለ መንግስት መካሄዱ አይዘነጋም። ዓለም አቀፍ አሸባሪዎች በአገሪቱና በቀጠናው የመመስረታቸው ጉዳይም አለ። በቅርቡ ከተካሄደው የምክር ቤት ምርጫም ፍትህ የጎደለው ነው የሚል እምነት አለ። በዛም ላይ ካለፉት 18 ወራት ወዲህ ብዙ ግድያዎች ተፈጽመዋል።
ማሊ ተካሄደው መፈንቅለ መንግስት ከፍተኛ የዓለም አቀፉ ግዛት ገጥሞታል። የአፍሪካ ህብረት ኢኮዋስ በሚላ ጽሁፍ የሚታወቀው የምዕራብ አፍሪካ ኢኮኖሚ ማህበረሰብና በሀገሪቱ የሰላም ጥበቃ ኃይል ያለው የተባበሩት መንግስታት ድርጅት መፈንቅለ መንግስቱን በጥብቅ አውግዘዋል። በምዕራብ አፍሪካ ገና የሚካሄዱ ምርጫዎች ባሉበት ሁኔታ ማሊ ላይ አለመረጋጋት መከሰቱ አሳሳቢ ያደርገዋል ይላሉ ሙር።
Burkina Faso, Niger, Ghana. So we have 5 elections coming up. 2 of those elections represent issues. In Cote d'Ivoire and in Guinea, we have presidents who are going for a third term.
Cote d'Ivoire, Guinea, Burkina Faso, Niger እና Ghana ምርጫ ያካሂዳሉ። ገና 5 ምርጫዎች አሉ ማለት ነው። በኮት ዲቮር እና በጊኒ ምርጫዎች ላይ ችግር መኖሩ አይቀርም። በእነዚህ አገሮች ያሉት ፕሬዝደንቶች ለሶስተኛ ጊዜ የሚወዳደሩ ናቸው። ካሁን ጥያቄዎች እየተነሱ ነው። እስካሁን ባለው ጊዜ የኢኮዋስ ማረጋጋት ሚና ወሳኝ ነው።
ከይታ ከሰባት ዓመታት በፊት ዲሞክራሲያዊ በሆነ መንገድ ተመርጠው ለሁለተኛ ጊዜ በማገልገል ላይ ባሉበት ወቅት ነው በያዝነው ሳምንት ከስልጣን የተወገዱት።
ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ኮሮና ቫይረስ ወረርሽኝ በአሜሪካ መዛመቱ ከተገለጸበት መጋቢት ወር ጀምሮ የሀገሪቱን የፖለቲካ ሁኔታ፣ የምርጫ ዘመቻና በ2020 የሚደረገውን የፕሬዝዳንት ምርጫ አካሄድ በእጅጉ ቀይሮታል። በዚህ ጉዳይ ላይ የቪኦኤ ዘጋቢ ስቲቭ ሬዲሽ ያጠናቀረውን ትንታኔ ስመኝሽ የቆየ ታቀርባለች።
የኮሮና ቫይረስ በአሜሪካ ዋና ዋና የፖለቲካ እንቅስቃሴዎች ላይ ትልቅ ተጽዕኖ ያሳደረ ነው። ብሩኪንግ በተሰኘው የአሜሪካ የጥናት ማዕከል የምርጫ ተንታኝ የሆኑት ጆን ሁዳክ በአካል ተገኝተው መምረጥ፣ ጠንካራ ድምጽ ይሰማባቸው የነበሩ የፖለቲካ ስብሰባዎችና ደስታ ይገለጽባቸው የነበሩ ጉባኤዎች በወረርሽኙ ምክንያት መስተጓጎላቸውን ይገልጻሉ።
ከዚህ በኋላ ጉባኤዎች አስፈላጊ ናቸው ወይ የሚለው ጉዳይ በራሱ አከራካሪ ጉዳይ ሆኗል።
በተመሳሳይ በአሜሪካ ኢንተርፕራይዝ ማዕከል አጥኚ የሆኑት ካርሊ ቦማን በመጪው የአሜሪካ ምርጫ ብዙ ነገሮች እንደሚቀየሩ ይናገራሉ።
ሰዎች እንደቀድሞው ከስራ ባልደረቦቻቸው አሊያም በየቀኑ ከማያገኙቸው ነገር ግን ደግሞ በሐሳብ ከሚመሳሰሏቸው ሰዎች ጋር አልተሰበሰቡ። እነዚህ ልምዶች በምርጫ ዘመቻው ሂደት ላይ የሚኖራቸው ሚና ምን ያህል ነው ለሚለው ግን እርግጠኛ አይደለሁም።
ካርሊ ቦማን በአሜሪካ ኢንተርፕራይዝ ማዕከል አማካኝነት በየቀኑ ከህዝብ የሚሰበሰቡ አስተያየቶችን ይመዝናሉ፣ ያጠናሉ። ብዙ አሜሪካውያን አሁንም በአካል ተገኝተው መምረጥ ፍላጎታቸው ቢሆንም ድምጻቸውን በፖስታ የመላክ ምርጫ እንዲኖራቸው እንደሚፈልጉም ያስረዳሉ።
I think unfortunately for a lot of people
ከዛሬ የነበረውን ልምድ ስንገመግም በፖስታ አማካኝነት የሚመርጡ ሰዎች የድምጽ መስጫ ወረቀታቸውን በአካል ሄደው እንደሚሰጡ ያሳያል። ይሄ በራሱ የሚያስገርም ነው። ቢሆንም ግን ራሱን ችሎ ወደፊት መጠናት አለበት።
በወረርሽኙ ወቅት በተካሄዱት ፕራይመሪ ምርጫዎች አንዳንድ የአሜሪካ ክፍለ ግዛቶች የድምጽ መስጫ ጣቢያዎችን ክፍት ቢያደርጉም በፖስታ የተላኩ ድምጾችንም ጎን ለጎን በሰዓቱ መቁጠር ችለዋል። በሌሎች ክፍለ ግዛቶች ደግሞ በሚያሳፍር ሁኔታ የመጓተትና ትክክለኛ ያልሆኑ ውጤቶች ተስተውለዋል ይላሉ ሁዳክ።
እንደሚመስለኝ በሚያሳዝን ሁኔታ ሰዎች ባልጠበቁበት ሁኔታ ነው ይህንን እንዲያደርጉ የተገደዱት። አስቀድሞ ድንገት ወረርሽኝ ቢከሰት ሰዎች ከቤት መውጣት ባይችሉ ምን እናደርጋለን ተብሎ ታስቦ የተዘጋጀ የረጅም ጊዜ እቅድ አልነበረም። ታስቦ የሚያውቅ ጉዳይም አይደለም። አሁን ግን አስገዳጅ ሁኔታ ውስጥ ነው ያለነው። በፍጥነት ማድረግ አለብን። ውጤቱን እንዲያመር ከፈለግን ደግሞ በመጀመሪያው ሙከራ ትክክለኛውን ነገር ማድረግ መቻል አለብን።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ እነዚህን በአንዳንድ ቦታዎች የታዩትን መስተጓጎሎች ተጠቅመው ድምጽን በፖስታ የመስጠትን ሂደት እንዳይቀጥል እየጎተጎቱ ነው። በዩኒቨርሲቲ ኦፍ ቨርጂኒያ የፖለቲካ ትምህርት ማዕከል መምህር የሆኑት ካይል ኮንዲክ ይህ የዲሞክራቶችና ሪፐብሊካኖች ልዩነት የፈጠረው ነው ይላሉ።
ይመስለኛል ጉዳዩን ያጦዘው የዲሞክራት መራጮች ከሪፐብሊካን መራጮች ይልቅ በፖስታ ድምጻቸውን መላክ መፈለጋቸው ነው። ይሄ ለሪፐብሊካኖች የሚጠቅም ውጤት አይኖረውም።
ካንዶክ ጠምረው አሜሪካ ዘንድሮ በመርጫ ዘመቻ ወቅት የሚታዩ ሌሎች የሂደቱን አካሎችም ታጣለች ይላሉ።
So much of being a politician is it's sort of
ፖለቲከኛ መሆን ማለት አንዳንዴ የሰዎችን እጅ ጨብጠህ ተቃቅፈህ ቅርብ ለቅርብ ያውራ የሰዎችን እርግጠኝነት እንድታገኝ የሚጠይቅ ሙያ ነው። ጆ ባይደን ለምሳሌ አንዳንዴ በጣም መነካካት ያበዛሉ ተብለው ቢተቹም በዚህ በጣም ተግባቢ ናቸው። ለሰዎች ጥሩ ቅርበት አላቸው።
ቦማን አሜሪካ በዘንድሮ ምርጫ ያስተናገደችው ያለችው አዳዲስ ለውጦች ውጤት ወደፊት የሚታይ መሆኑን ይገልጻሉ።
Really, the Trump campaign appears to be concentrating still on in-person contacts.
በግልጽ እንደሚታየው የትራምፕ ምርጫ ዘመቻ አሁንም ያተኮረው በአካል ተገኝቶ በመምረጥ ሂደት ላይ ነው። የባይደን ምርጫ ደግሞ ከቤት ውስጥ ሆኖ በመስል ማድረስ ላይ ነው አጠንክሮ የሚሰራው። የትኛው ውጤታማ እንደሆነ ወደፊት የምናየው ይሆናል። እኔ ለምሳሌ በዚህ ወቅት ለማላቆ ሰው ቤቴን የምከፍት አይመስለኝም።
በአይን የማይታይ ቅንጣት ቫይረስ ተጽዕኖ እያሳደረ ያለው በ2020 በሚካሄደው የአሜሪካ ምርጫ ብቻ አይደለም። በአጠቃላይ የምናውቀውን የፖለቲካ ሂደት በሰፊው እየለወጠው ነው።
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁ። ወደ ተከታዩ ዘገባ እንለፍ። የንግድ ሚኒስቴር በተከታታይ ባወጣቸው የተለያዩ ህጎች ምክንያት የምግብ ዘይትና ስኳር የጫኑ 200 የሚሆኑ አገር አቋራጭ ተሽከርካሪዎች ከ10 ቀን በላይ በድሬዳዋ ጉምሩክ መጋዘን እንዲቆሙ መደረጋቸውን ገለጹ። አስመጪዎቹ አስቀድሞ ባልነበረ መመሪያ ንግድ ሚኒስቴር ለጉዳት ዳርጎናል ብለዋል። አሽከርካሪዎቹ ለእንግልት ተዳርገናል፣ የጫነው ዘይትና ስኳርም እየተበላሸ ነው ብለዋል። በፌደራል ጉምሩክ የድሬዳዋ ቅርንጫፍ የንግድ ሚኒስቴር ያወጣውን መመሪያ እያስፈጸምኩ ነው ይላል። አዲስ ቸኮል ዝርዝር አለው።
በገበያ ላይ ያለውን የስኳርና ዘይት አቅርቦት እጥረትና የዋጋ ንረት ለማረጋጋት በማሰብ የፌደራል ንግድ ሚኒስቴር ከሐምሌ 3 ጀምሮ አስመጪዎች ከቀረጽ ነጻ ስኳርና የምግብ ዘይት እንዲያስገቡ ፈቅዶ ነበር። በዚህ መሰረት አስመጪዎች ከጅቡቲና ሶማሊላንድ ምርቶችን ገዝተው ወደ ሀገር ውስጥ አስገብተው ማከፋፈል ጀምሮ ነበር። ከ15 ቀን በፊት ጀምሮ ግን በየጊዜው የሚመጡ የሀገር አቋራጭ አሽከርካሪዎች ከነ ዘይትና ስኳር ጭነታቸው በድሬዳዋ ጉምሩክ ግቢ እንዲቆሙ እየተገደዱ መሆኑን አስመጪዎች ይገልጻሉ።
በኮቪድ-19 ምክንያት በተፈቀደው ቀረጽ ነጻ ተጠቃሚ እንድንሆን ብለን ማለት ነው። ሰውንም ለመጥቀም በመንግስት ባስቀመጠው መሰረት ከንግድ ቢሮዎችን ማለት ነው ይህም ፍቃድ ከንግድ ሚኒስቴር ዘይትና ስኳር ማስመጣት ላይ ነበርን። ሆኖም ግን ያለው የመንግስት ተቋማት በመናበብ ምክንያት እኛ ለከፍተኛ ወጪ እና እንግልት ተዳርገናል። መኪኖቻችን በሚገርም ሁኔታ 15 ቀን በላይ ጅቡቲ፣ ሌላው ጉምሩክም የገቡት ኦልሞስት 15 ቀን አልፏቸዋል። ለማሪ በሶማሊላንድ በኩልም በጅቡቲ በኩልም እያስገባን ያለነው እቃ ማለት ነው ለህብረተሰቡም አልደረሰም እኛም አልተጠቀምንም። የሌለ ጫና፣ በጣም ከፍተኛ ጫና እየደረሰብን ስለሆነ መንግስት ይሄን ነገር ማለት ተቋማት ተናቦ አስፈላጊውን ትብብር እንዲያደርጉልን። ምግብ ዘይት ፈልሞይል አንዴና ፈልሞይልና ስኳር አንዴ ነው ይናድላሉ። እሱም ደግሞ ቅድሚያ የተነገረ ነገር የለም።
ተሽከርካሪዎች ለ15 ቀናት መቆማቸው በእነሱና በጫኑት ምርት ላይ ችግር እየፈጠረ መሆኑን የሚናገሩት ደግሞ አሽከርካሪዎች ናቸው።
ሊ ዑመር ባላለሁኝ ጅቡቲ ሹፌር ነኝ። ድሬዳዋ ጉምሩክ ውስጥ ያለው አሰራርም ሆነ ሹፌሮች አሁን እየተሰቃዩ ያሉት ስቃይ ከባድ ነው። በጣም እዚህ እየተቸገርን ያለ ነው። ማን ነው ስለኛ አስተጠያቂ? 10 ቀን ዴሜሬጅ እኛ የነሱ ዴሜሬጅ 2000 ብር እና 3000 ብር ሊከፍል ይችላሉ። ባለ ንብረቶች ድራ ተቀረጥ ነጻ ስለሆነ የገባው ጉዳያቸው አይደለም። አትራፊ ናቸው በጣም። ግን አሁን ይሄ ትርጉም አለው ወይ? እኛ ተመላልሰን ብዙ መስራት የምንችለው ሰዎች ነን። ህዝባችንን ማገልገል ይገባናል። ብዙ የሚጠበቅብን ነገር አለ። በአገሪቱ ሀብትና በጣም ትልቅ ተጽዕኖ የሚፈጥር ነገር ነው። አሁን እናንተ ሄዳችሁ ጉምሩክ ውስጥ የቆሙትን መኪኖች ብታያቸው
በፀሐይ ብዛት ዘይት እየቀለጠ ነው ያለው። ሲመጣ እየተንገጫገጨ የሚወርድ ሁላ ዘይት ተቀላለ መሬት ሁላ ዘይት ብቻ ነው። ስኳር አጠይቀኝ እዛው የምታዩት ነገር ይሆናል እናንተ ብትሄዱ።
በፌደራል ጉምሩክ የድሬዳዋ ቅርንጫፍ ጉምሩክ ኦፕሬሽን ምክትል ስራ አስኪያጅ የሆኑት አቶ ቶለሳ ጅረኛ ችግሩ ከጉምሩክ ጋር የተያያዘ አይደለም ይላሉ። አስመጪዎች ከቀረጽ ነፃ እንዳስገቡ ከተወሰነ በኋላ ምርታቸውን ለንግድ ስራዎች ኮርፖሬሽን በቅናሽ ዋጋ ያስረክቡ የሚል ድንገተኛ መመሪያ ከንግድ ሚኒስቴር በመምጣቱ ነው ችግሩ የተፈጠረው ብለዋል።
ንግድና ሚኒስቴር ደብዳቤ ጽፏል። ከነዚህ ፈልሞይልና የሚረጋ ዘይትና ሱካር ለንግድ ስራዎች ኮርፖሬሽን እና ኢንዱስትሪ ግባት ኤጀንሲ የሚባል አለ። ለእነዚህ ያስረክቡ እነዚህ አስመጪዎች እቃዎችን ሲያመጡ ሁለቱ አይነት ምግብ ነኮች ለንግድ ስራዎች ኮርፖሬሽን እና ለኢንዱስትሪ ግባት ኤጀንሲ። ስለዚህ ከዛ በኋላ መመሪያ ልኳል። በዛች መመሪያ መሰረት ከጉምሩክ እቃ ከማውጣታቸው በፊት ሄዶ ከነዚህ ሁለት ድርጅቶች ለነሱ እንደሚሸጡ ውል ያምጡ። ውል ሲያመጡ ውስጥ አስመጪዎቹ ማለት ነው ለነሱ መሸጥ አንችልም በጣም በርካሽ ዋጋ ስለሚገዙ ለነሱ መሸጥ አንችልም ብለው ነው ቆሞ ያለው።
ድሬዳዋ ንግድና ኢንዱስትሪ ቢሮ የሚገኙ ስማቸው መግለጽ ያልፈለጉ አመራር ከሐምሌ 3 ጀምሮ አስመጪዎች ከቀረጽ ነፃ 5 አይነት የምግብ ሸቀጦችን እንዲያስመጡ የሚፈቅድ መመሪያ መውጣቱን ያወሳሉ። ይህ ሲሆን ግን መጀመሪያ ከቀረጽ ነፃ ማስገባት የሚፈቀድላቸው በየክልሉ የተመረጡ አስመጪ ማህበራትና ድርጅቶች በዚህ አሰራር ከውድድር ውጭ እንዳይሆኑ ስጋት ሳይፈጠር እንዳልቀረ ይናገራሉ። በዚህም የተነሳ ንግድና ኢንዱስትሪ በግብታዊነት አዲስ መመሪያ ማውጣቱን ነው የሚገልጹት። በፌደራል ጉምሩክ የድሬዳዋ ቅርንጫፍ ኦፕሬሽን ክፍል ምክትል ስራ አስኪያጅ የሆኑት አቶ ቶሎሳም አስመጪዎቹ መጀመሪያ እንደተነገራቸው በፈለጉት የሀገሪቱ ክፍል ያስመጡትን የስኳርና ዘይት ምርት መሸጣቸው ቀርቶ ለንግድ ስራዎች ኮርፖሬሽንና የኢንዱስትሪ ግባት ኤጀንሲ በቅናሽ ዋጋ እንዲያስረክቡ የሚያስገድድ መመሪያ አውጥቷል ይላሉ። አስመጪዎችም ይህንን ውል ከፈረሙ ብቻ ተሽከርካሪዎቻቸውን ማንቀሳቀስ እንደሚችሉ ተናግረዋል። ሆኖም አስመጪዎች በመንግስት እንዲሸጡ የቀረበላቸው ተመን አክሳሪ ነው ይላሉ። በዚህም የተነሳ የስኳርና ዘይት ምርቶቹ ለህብረተሰብ ሳይደርሱ ከሁለት ሳምንት በላይ ለከፍተኛ ሙቀት በመጋለጻቸው እየቀለጡና እየፈሰሱ ናቸው ብለዋል። በጉዳዩ ላይ የንግድ ሚኒስቴር ምላሽ እንዲሰጥን ያደረግነው ተደጋጋሚ ሙከራ አልተሳካም። ሚኒስትር ዴኤታው አቶ ስለሺ አስፋው ስብሰባ ላይ እንደሆኑና ቆይተው እንደሚደውሉ ቢነግሩንም ይህ ዜና እስከተጠናቀረበት ጊዜ ድረስ ግን ልናገኛቸው አልቻልንም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። በተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ጽህፈት ቤት ከቤንሻንጉል ጉሙዝ ክልል ድጋሚ የተፈናቀሉ ከ37000 በላይ ሰዎች አስቸኳይ ድጋፍ እንደሚያስፈልጋቸው ባለፈው ሳምንት ባወጣው መግለጫ ማስታወቁን ተከትሎ የክልሉ አደጋ ስጋት ስራ አመራር ኮሚሽን ድጋሚ የተፈናቀለ የለም ሲል አስተባበለ። ከሳምንታት በፊት ከመተከል ጉባ ወረዳ ከተፈናቀሉ መካከለም 221 ሰዎች ወደ ቀያቸው መመለሳቸውን ኮሚሽኑ ገልጿል። የሰብአዊ ድጋፍ ማስተባበሪያ ጽህፈት ቤቱ ድጋሚ ተፈናቀሉ ያላቸውን አስመልክቶ የምዕራብ ዞን አደጋ ስጋት ስራ አመራር ጽህፈት ቤት ከቤንሻንጉል ጉሙዝ ክልል ድጋሚ ተፈናቅሎ በመጠለያ ውስጥ ያለ የለም ካለ በኋላ ባለፈው አመት ተፈናቅለው ወደ ክልሉ ያልተመለሱ በርካታ ሰዎች ግን የሰብአዊ ድጋፍ እየተደረገላቸው ነው ብሏል። በድጋፍ ጦትና ጸጥታ ስጋት ድጋሚ ተፈናቀልን ያሉ ግለሰቦች የሰብአዊ ድጋፍ እንደሚያስፈልጋቸው አስታውቀዋል። ናኮር መልካ ተጨማሪውን ይዟል።
በተባበሩት መንግስታት ድርጅት የኢትዮጵያ ሰብአዊ ድጋፍ ማስተባበሪያ ጽህፈት ቤት ከቤኒሻንጉል ጉሙዝ ክልል ድጋሚ ተፈናቀሉ ከ37000 በላይ ሰዎች አስቸኳይ ድጋፍ እንደሚያስፈልጋቸው ባለፈው ሳምንት ባወጣው መግለጫ አስታውቋል። ጽህፈት ቤቱ ነሐሴ 7 2012 ዓ.ም ባወጣውና ለተለያዩ የብዙሃን መገናኛዎች በላከው መግለጫ ከዚህ ቀደም ከክልሉ ካማሺና ሶሳ ዞኖች ተፈናቅለው ከነበሩና ወደ ክልሉ ከተመለሱ 64594 ሰዎች መካከል ከ37000 በላይ ሰዎች በድጋሚ ተፈናቅለው በኦሮሚያ ክልል ምዕራብ ወለጋ 7 ወረዳዎች ውስጥ እንደሚገኙ ገልጿል። ጽህፈት ቤቱ ድጋሚ ተፈናቀሉበትን ምክንያት ሲያትትም የመሰረታዊ አገልግሎቶች እጥረት፣ የጸጥታ ስጋት፣ የመልካም አስተዳደር እጦትና ሌሎችንም አስፍሯል በመግለጫው። በዚህ ዙሪያ ተጨማሪ መረጃ ለማግኘት ወደ ሰብአዊ ድጋፍ ማስተባበሪያ ጽህፈት ቤቱ የኮሙኒኬሽንስ ቡድን መሪ ወይዘሮ ማልዳና ደውጋ ብንደውልም በሚቀጥለው ሳምንት ስለ ጉዳዩ ተጨማሪ ማብራሪያ እንደሚያወጡ ገልጸው መግለጫውን እንድንጠብቅ ጠቁመዋል። በምዕራብ ወለጋ ዞን ነጆ ወረዳ ውስጥ እንደሚኖሩና ከካማሺ አገሎ ወረዳ ተፈናቀልኩ ለደህንነቴ ስለምሰጋ ስሜን አልጠቅስም ያሉ ግለሰብ ለሁለተኛ ጊዜ የተፈናቀሉበትን ምክንያት እንዲያስረዳሉ። ከካማሺ ዞን አገሎ ወረዳ መስከረም 16 2011 ዓ.ም ተፈናቅለን ኑሯችንም ምስቅልቅል ወጣ። ከዛ በ2011 ዓ.ም ወረሃ ግንቦት ውስጥ አካባቢ ተረጋግቷል ስንባል ወደ አገሉ ተመልሰን ነበር። ነገር ግን ቤታችን ቀያችን አልነበረም፣ ለመኖርም አመቻም ነበረም። ለማረስም ሆነ ለመነገድ ከብትም ለማርባት ስላልቻልን ድጋሚ ተፈናቀልን። በአሁኑ ጊዜም መንግስት አልፎ አልፎ በሚያደርግልን ድጋፍ በነጆ ከተማ ውስጥ እየኖርን ነው ብለዋል። የሰባት ልጆች እናት መሆናቸውን የገለጹት ስማቸውን መጥቀስ ያልፈቀዱ ወይዘሮም በነጆ ወረዳ ውስጥ ከነልጆቻቸው ተጠልለው እንደሚገኙ ገልጸዋል። በአሁኑ ጊዜ ያሉበትን ሁኔታ እንዲያስረድተዋል። ወደ ተፈናቀልንበት ቦታ ስንመለስ ቤታችን፣ የቤት ውስጥ መገልገያችን አንድም የለም። መንግስትም በወቅቱ በግዴታ ስለመለሰን እዛም ስንደርስ ለመኖር ስላልተመቸን ተመልሰን በአሁኑ ጊዜ በሰዎች እርዳታ በነጆ ከተማ ውስጥ እየኖርን ነው ብለዋል። አስቸኳይ እርዳታ እንዲደረግላቸውም ጥሪ አቅርበዋል። እነኚሁ ተፈናቃዮች የልጅ እናት፣ ህፃን፣ የአካል ጉዳተኛ እና ብዙ የተጎዱ ሰዎች አሉ። የሚበሉት የሚጠጡት መጠለያም የሌላቸው ብዙ ናቸው። መንግስት ቦታ ሰጥቶን የስራ ሁኔታም አመቻችቶልን ወደ ቀደመው የልማት ስራችን መመለስ እንፈልጋለን። ወገናችን ነው ብሎ ከጉናችን የሚቆም አካል ያስፈልገናል ብለዋል። ባለፈው 2011 ዓ.ም በተከሰተው ግጭት ከቤኒሻንጉል ጉሙዝ ተፈናቅለው ወደ ክልሉ ሳይመለሱ የቀሩና በምዕራብ ወለጋ የተለያዩ ወረዳዎች ውስጥ ለተለያዩ ችግሮች የተጋለጡ ተፈናቃዮች እንዳሉም ከተፈናቃዮች መካከል ገልጸዋል። የምዕራብ ወለጋ ዞን የአደጋ ስጋት ስራ አመራር ጽህፈት ቤት ኃላፊ አቶ ኤልያስ ከድር ከቤኒሻንጉል ጉሙዝ በድጋሚ ተፈናቅለው ወደ ዞኑ የመጡ የሉም ብለዋል። ቁጥራቸውን ባይገልጹም ከዚህ ቀደም ወደ ቤኒሻንጉል ጉሙዝ ያልተመለሱ ተጨማሪ የሰብአዊ ድጋፍ የሚያስፈልጋቸው እንዳሉ ግን አልሸሸጉም። ከቤኒሻንጉል ጉሙዝ ክልል በ2011 ዓ.ም ተፈናቅለው የነበሩ በተሰራው የሰላምና እርቅ ተግባር ተመልሰው ነበር። እንደ ሁለተኛ መፈናቀል ተደርጎ የወጣው መግለጫ ፍጹም ስህተት ነው። ድጋሚ የተፈናቀለ ሰው የለም። ነገር ግን ያለው መፈናቀል በሁለቱ ክልሎች ወሰን አቅራቢያ ይኖሩ የነበሩት ህይወታቸውን እንደ ቀድሞ መምራት ስላልቻሉ መንግስትና የተለያዩ የእርዳታ ድርጅቶች ድጋፍ እያደረጉላቸው ነው። ቤት ንብረታቸው በመውደሙና በጸጥታ ስጋት ወደ ቤኒሻንጉል ጉሙዝ ያልተመለሱም ነበሩ። እነሱም በሰባት ወረዳዎች ውስጥ ይገኛሉ። ይህ ግን በድጋሚ መፈናቀል የተከሰተ አይደለም ብለዋል። የቤኒሻንጉል ጉሙዝ ክልል የአደጋ ስጋት ስራ አመራር ኮሚሽን ኃላፊ አቶ ታርቀኝ ታሲሳ ከክልላችን ድጋሚ የተፈናቀለ ሰው የለም ሲሉ አስተባብለዋል።
እንደገና ተፈናቀሉ የሚባለውን ለማጣራት ሞከርን። በእነሱ ገለጻ ሰዎቹ መጀመሪያ ተፈናቅሎ ነበር፣ ወደ ቦታቸው ተመለሱ፣ ከዛ ተመልሰው ወጡ። እንግዲህ ይህንን የሚገልጹት 2011 አካባቢ የነበረውን ነው። ስለዚህ ይሄ ነገር በእኛ ሪፖርት የለም። ኦሮሚያ ኮንፊርም እንዳደረጋቸው እና ከኦሮሚያ ጋር እንደገመገሙት ዲብሪፍ እንዳደረጉት እና እንደተስማሙት ነው እነሱ የሚገልጹት። በእኛ በኩል ግን የተፈናቀሉት ሙሉ በሙሉ ወደ ቀያቸው የተመለሱ መሆኑን በቦታቸው ላይ ሆኖ አስፈላጊ የሆነ ፉድ ነን ፉድ እና ዱሬብል ሶሉሽን በየፕሮግራሙ እየተደረገላቸው መሆኑን እና ሰዎች ወደ ነበሩበት ሰላም መግባባትና አብሮ መኖር የተመለሱበትና ጥሩ ከመጀመሪያው የበለጠ መግባባት ውስጥ እንዳሉ እኛ ኢንፎርሜሽን ያለን እና በካማሽ ዞን በአሶሳ ዞን በማውቀቡ ምንም አይነት ታውኑ ጊዜ ችግር የሌለ መሆኑን እኛ የምናውቀው።
በቤኒሻንጉል ጉሙዝ መተከል ዞን ጉባ ወረዳ ከሳምንታት በፊት ተከስቶ በነበረው ግጭት ተፈናቅለው ከነበሩ መካከልም 221 ተመልሰዋል ሲሉ ገልጸዋል። አቶ ታረቀኝ
ቀበሌ ላይ የነበሩ ሁሉም ማህበረሰብ ተደናግጦ የወጣበትና ወደ 136 የሚሆኑ ከአንድ ቀበሌ፣ ወደ 221 ሰው የሚሆኑ ከሌላ ቀበሌ፣ 13 ሰዎች የሚሆኑ ከሌላ ቀበሌ፣ 3 ቀበሌ ያዛ የተፈናቀሉ ናቸው። እነዚህ ተደናግጦ የወጡ ናቸው። 221ዎቹ ወደ አሁኑ የተመለሱበት ሁኔታ ነው ያለው። 136ዎቹ አሁንም በሂደት ላይ ያሉ ናቸው። በእኛ በኩል የዕለት ድጋፍ አድርገንላቸዋል። እነዚህ በአጠቃላይ 367 ሰዎች ናቸው።
በአሁኑ ጊዜ በጉባ አንጻራዊ ሰላም ያለ መሆኑንም ጨምረው ገልጸዋል። ለአሜሪካ ድምፅ ናኩር መልካ ካምቦ።
ناكور ملكان لزقة باونا مسكنا لن عدماج اوج سلك قطرات شنن الناس توصات شوف هولت زيرو هولت هولت زيرو عمست زتان عزتين عربة هولت بمدول باوست مسمر عصرارات بتكرز او يدمس ممر امسارت ملك تفاس كان بتاس شوف يدرس تنال horn at venus dot com يأيميل عدراشات شنن امتتكامو يمشتو يأير سرجت بروديوسر نغسطو تامري عزتاجت سستابلات شو يستنى قر قوات شو يالهوت سيون كرماني اسكا مشتو عرصات عبرناس شنن عبرات شنن በተከታዩ ዝግጅት ወደ ትግራይ ክልል እንወሰዳችሁ። መቀሌ የሚገኘው ዘጋቢያችን አለም ፍሳሐዬ በትግራይ ክልል ያለውን የኮቪድ-19 ሁኔታ በተመለከተ ተከታዩን ዘገባ አጠናቅሯል።
በትግራይ ክልል የኮሮና ቫይረስ ስርጭት በየጊዜው እየጨመረ መሆኑን ተገልጧል። በትግራይ ክልል ጤና ቢሮ የህብረተሰብ ጤና ባለሙያ አቶ ሳሙኤል አረጋይ የኮሮና ቫይረስ ሁኔታን አስመልክቶ ሲገልጹ በ8601 ወገኖች ምርመራ ሲደረግ 1361 ወገኖች በኮሮና ቫይረስ ተደፉ መቆየታቸውን አብራርተዋል። አቶ ሳሙኤል 710 ወገኖች ድኖ ከህክምና ማዕከል መውጣታቸውንና አንድ የህክምና ባለሙያ ዶክተር የሚገኝባቸው 10 ሰዎች ህይወታቸውን ማለፉን አውስተዋል።
ያው እንደምናየው ያለን በአገር አቀፍ ይሁን በክልላችን ከጊዜ ወደ ጊዜ የበሽታው ስርጭት በመጠን ይሁን በስፋት እየሰፋ ያለበት ሁኔታ ነው ያለው። እስካሁን ድረስ በክልላችን ወደ 28641 ምርመራዎች አድርገናል። እስከ ትናንትና የነበረ መረጃ ነው ይሄ። 1361 ሰዎች ፖዚቲቭ የተገኙበት ሲሆን ከነዚህ ሰዎች ደግሞ ወደ 710 የሚሆኑ ከህክምናቸው ጨርሶ ወደ ቤታቸው የተሸኙ ናቸው። 10 ደግሞ የሞት ያጋጠመን ያለው። 9 ናቸው በከባድ ክትትል እየተደረገላቸው ያሉ የተቀረቡ ቀለል ያለ ኦር የማይልድ የምንለው ወይ ደግሞ ምልክት የሌላቸው የበሽታው ተጠቂ ናቸው ያለው። እስካሁን ግን ወደ 710 ከ1361 ህክምናቸው ጨርሶ ወጥተዋል።
አቶ ሳሙኤል አረጋይ በትግራይ የኮሮና ቫይረስ ስርጭት እየጨመረ መምጣቱ መመሪያዎችና አዋጆችን በአግባቡ አለመተግበር መሆኑን ይገልጻሉ።
ህብረተሰቡ ማድረግ ያለበት በአግባቡ አለማድረግ አንድ ትልቅ ነገር ነው። ምክንያቱም አዋጅም ወጥቷል እያንዳንዱ የህብረተሰብ ማስክ መጠቀም አለበት ተብሎ አዋጅ ወጥቷል። እሱ በአግባቡ አለመጠቀም አንድ ዋና መንስኤ ሊሆን ይችላል። ሁለተኛ ደግሞ ለበሽታው ለመከላከል ማድረግ ያለብን ነገሮች አሉ። በቀጣይነት ይሄን መታጠብ አለበት ወይ ሳኒታይዘር መጠቀም አለበት ህዝብ ተሰብስበት ቦታ አለመገኘት ነው። እነዚህ አጋላጭ የሆኑ ነገሮች በቀጣይ እየተደረጉ ስላሉ ነው የበሽታው ስርጭት እየጨመረ ያለው።
አቶ ሳሙኤል አረጋይ የቫይረሱ ስርጭት ለመግታት ህዝብ የወጣውን መመሪያና አዋጅ በአግባቡ መተግበር አለበት ይላሉ።
መንግስት አዋጅን አውጥቷል። በተለይ ክልላችን መንግስት እያንዳንዱ ከተማ ላይ እነዚህ ትላልቅ ከተሞች ላይ እያንዳንዱ ህብረተሰብ ከየት ሲወጣ የአፍንጫ ጭንብልና መሸፈኛ ማድረግ አለበት ብለዋል። ማስክ ማለት ነው። ይህም ፕሮፐርሊ ወይ በአግባቡ ከተጠቀም የበሽታው ስርጭት መቀነስ ይችላል። እያንዳንዱ ቢሮዎች ህዝብ የሚሰበሰብባቸው አካባቢዎችም ህዝብ ወደዛ አካባቢ ሲሄድም በአግባቡ ማስክ መጠቀም አለበት። እጅ በአግባቡ በቀጣይነት መጠቀም መታጠብ አለበት። ውሃ አስከለለም ሳኒታይዘር ተጠቅሞ በሽታው መከላከል መቻል አለበት።
የኮሮና ቫይረስ ስርጭት በየጊዜው እየጨመረ በመምጣቱ የህክምና ማዕከሎች በመጨው መቀለ፣ አድግራት፣ አክሱም፣ ሽረና ሐሙራ ተዘጋጅተዋል ብለዋል አቶ ሳሙኤል።
በትግራይ ክልል ውስጥ የማከሚያ ማዕከሎች ተዘጋጅተዋል። በደቡብ ዞን ወደ አላማጣ ማጨው አካባቢ ተዘጋጅተዋል። መቀሌም ኦሬዲ ሬዲ ሆናለ። አድግራት፣ አክሱምና ሽረ ተጨማሪም በሁመራም አለ የማከሚያ ማዕከሎች ማለት ነው። በሽታው እየጨመረ ነው ያለው። በዛ ልክ ደግሞ ማስፋፋት ያለብን አድቫንስድ የሚባል ሜዲካል ኢኩዊፕመንትን እየተቀበላቸው ላይክ ሜካኒካል ቬንትሌተር የሚለውን በቅርብ እየገቡ የሚሰራጩበት ሁኔታ ነው ያለው። ሌላም የፌዴራል ያወጣው መመሪያዎች አሉ። ምክንያቱም ቀለል ያለ በሽታ ያለባቸው ሰዎች ቤታቸው የሚሆኑበት እሱም በስትራቴጂ ተይዞ የሚተገበርበት ይሆናል ማለት ነው የሚቀጥለው።
አቶ ሳሙኤል አረጋይ አክለው በትግራይ ክልል ለኢንቨስተሮች በተለየ መልኩ የምናስተናግድበት ስርዓት ጀምረናል ይላሉ።
በክልላችን ከሌሎች ክልሎች ለየት የሚያደርገው ትግራይ ክልል ውስጥ ከሌላ የኢትዮጵያ ክልሎች የሀገራችን ክልሎች የሚመጡ ሰዎች ኳራንቲን ይሆናሉ። ሰው እነዚህ ሰዎች ኢኮኖሚ ላለመጉዳት ተብሎ በስፔሻል በኢንቨስትመንት የሚመጡ ሰዎች አትሊስት አንድ ቀን ቆይቶ ምርመራ ተደርጎላቸው እንዲገቡ ተፈቅዶላቸዋል። ግን የሚቆይበት በትግራይ በሚቆይበት ታይም እንዳለ ማስክ አርጎ አሰላጊ ሆነ ተነቃቂ አርቆ እንደሄዱ ነው ይመከረውና በዛ ነው ይትከረ ያለው። ያ ባህራሳት ውስጥ ውጤቱን ከ24 እስከ 48 ሰዓት ውስጥ ባለ ውጤት ይወጣል። ዘን ኔጌቲቭ ከሆኑ ወደ ህብረተሰቡ ይተላለፋል ወደ ስራቸው። እስከ 24 እስከ 48 ሰዓት ውጤት ከመጣ መቆየት አለባቸው።
ይህ አደገኛ የቫይረስ ስርጭት ለመግታት ህዝብ በባለሙያ የሚሰጠው ትምህርትና በመንግስት የወጣ አዋጆችን መተግበር አለበት ሲሉ ጥሪያቸውን አስተላልፈዋል። አቶ ሳሙኤል ለሰጡን ማብራሪያ አመሰግናለሁ። ዓለም ፍትሃ ለአሜሪካ ሬዲዮ ከመቀለ።
ዓለም ፍሳህን እናመሰግናለን። አዲሱ የኢትዮጵያ አስተረኛው ክልል ሆኖ የተመሰረተው የሲዳማ ክልል ራሱን የሚመስል ፖሊሲና ስልት በመቅረጽ ቋንቋና ባህሉን ይበልጥ ለማበልጸግ እንደሚሰራ አስታወቀ። ዘጋቢያችን ዮናታን ዘብዲዮስ የፍቼ ጫምባላላን በአል ሁኔታ አካቶ ተከታዩን ዘገባ አጠናቅሯል።
የሲዳማ ክልል ባህልና ቱሪዝም ቢሮ ኃላፊ አቶ አገኘው ጃጎ እንዳሉት ክልሉ ከተመሰረተ በኋላ የሲዳማ ቋንቋና ባህል ሲምፖዚየም ሲካሄድ የመጀመሪያው በመሆኑ በልዩ ሁኔታና ስሜት ተከብሯል።
እንግዲህ ሲዳማ ቀደም ብሎ የሚመጣው የማንነት ጉዳይ ነው። የተጠቃሚነቱም ጉዳይ የሚመጣው ከማንነት በኋላ ነው። ከቋንቋ ከባህል ከተለያዩ እሴቶችና የዛ ብሔር ታሪክ ከመተዋወቅ ጋር ነው የሚያያዝ። ማንነቱ ወይም ባህሉ የሚገለጸው ደግሞ በቋንቋ ነው። ቋንቋ ካላደገ ባህል ማደግ አይችልም። ባህል ካላደገም ደግሞ ቋንቋ ማደግ አይችልም። ስለዚህ ሁለቱም የአንድ ሳንቲም ሁለት ገጽታ ሆኖ ባህልና ቋንቋ የሚመጋገብ ዘርፎች እንደሆኑ የዘርፉ ምሁራን ይስማሙበታል። ከዚህ አንጻር ስናይ የሲዳማ የክልል ጥያቄ ወይም የማንነት ራስን በራስ የማስተዳደር ጥያቄ ላሽ ባገኘበት ማግስት በመሆኑ በጣም በተለየ ስሜትና በተለየ ደስታ ውስጥ ሆነን ነው ይህን ሲምፖዚየም ሲናገር።
ሲዳማ በክልል መደራጀቱ ለቋንቋና ለባህል ውድገት ያለው ጠቀሜታ ከፍተኛ ነው ብሏል።
የሲዳማ አፎ ለምሳሌ በሲዳማ ብሔራዊ ክልላዊ መንግስት ውስጥ በህገ መንግስት ውስጥ የስራ ቋንቋ ነው ተብሎ ተወስኗል። ስለዚህ ከዚህ ቀደም ከነበረው ትንሽ ለየት ያደርገዋል ህገ መንግስቱ ስለሚያስገድደው።
ቋንቋውን ተወዳዳሪ የስነ ጽሁፍና የትምህርት ለማድረግም ዝግጅት መደረጉንም አቶ ጃጎ ገልጧል።
የሲዳማ አፎ ለምሳሌ በተናጋሪ ብዛት በአገር ደረጃ የሲዳማ ብሔር በአምስተኛ ደረጃ ላይ እንዳለ ይታወቃል። ተናጋሪውም በዛ ልክ ነው። ስለዚህ የሲዳማ አፎም በፌደራል ደረጃ ተወዳዳሪ ቋንቋ እንዲሆን መስራትን ይጠይቃል ማለት። ከዚህ አንጻር የስነ ጽሁፍ ቋንቋ ሆኖ የሊትሬቸር የፊልም ቋንቋ ሆኖ እንዲወጣ ነው የሚፈለገው።
የሲዳማ ባህል ያኗኗር ዘይቤና የህዝቡን ስነ ልቦና መሰረት ያደረገ ፖሊሲና ስልት በመቅረጽ ቋንቋና ባህሉን ይበልጥ ለማበልጸግ እንደሚሰራ ማስታውቀዋል። ክልሉ በባህላዊ እሴት የበለጸገ ነው የሚሉት አቶ ጃጎ የቱሪዝም ኢንዱስትሪውን በማሳደግ የስራ እድል መስክና ገቢ ማስገኛ ማድረግም የክልሉ መንግስት የቤት ስራ መሆኑ ተወስዷል ብሏል።
በጣም የታጨቁ ባህላዊ እሴቶች አሉ ሲዳማ ያልተዋቡ በስፋት መስራት የምንችላቸው ከቱሪዝም ኢንዱስትሪው ጋር አያይዘን መስራት የምንችላቸው አሉ። ለምሳሌ የተፈጥሮ ቅርሶች አሉ፣ የተፈጥሮ መስህቦች አሉ፣ ታሪካዊ መስህቦች እና ቦታዎች አሉ፣ ጥብቅ ደኖች አሉ እና እነዛን ዋሻዎች እና መልካም ምድሮች አሉ። እነዛን የማስተዋወቅ ለገበያ ማባል የቱሪዝም ፍሰቱ እንዲጨምር የማድረጉና አቋያ የተጀማመሩ ስራዎች አሉ። ያንን ደግሞ ወደ ዲጂታል አምጥቶ ጎብኚዎች እንዲጎብጡ የመስራት አሳይመንት የዚህ የቢሮና የብሔራዊ ክልል መንግስት አሳይመንት ሆኖ ነው ያለው። አሁንም ሀዋሳን ከወሰድ የአገልግሎት ሰጪ ማዕከልና የቱሪዝም ሴንተርና ይህን አጠናክሮ መሄድን ይጠይቃል። ሰላሙን አስጠብቆ አስተዋውቆ በተገቢው ለህዝቦች ፍቅርና አንድነትን ሰላምን አሳይቶ ቱሪስቶች ወደዚህ እንዲጎርፉና ለወጣቱም የስራ እድል እንዲፈጥሩ የኢኮኖሚ መሰረት እንዲሆን በስፋት መሰራት አለበት።
የሲዳማ ባህል ሽማግሌና የአቤላ ጎሳ መሪ አቶ ሻምበል በላይ እንደ አፍነ ያሉ ሐላሌ ወይም እውነትን መሰረት ያደረጉ የፍትህ ስርዓት ማስተዋወቅ እንደሚያስፈልግ ተናግሯል። ባህሉ ተጠልፎ በፖለቲካ ተጽዕኖ ስር ወድቋል ያሉት ሻምበል በላይ በተለይ ባለፉት 27 ዓመታት የፖለቲካ አላማን ለማሳካት ሲባል ሲደረጉ የነበሩ አይነት እንቅስቃሴዎች እንዲቆሙ አሳስበዋል።
ሽማግሌውም የራሱን ስርዓት ለቆ የት ነው የሚገባው? ፖለቲካ ውስጥ ነው የሚገባው። ፖለቲካ ውስጥ የሚያስገባው ማን ነው ደግሞ? ይሄ ሌላ አመራር ጎን ሌላ ተልእኮ ያላቸው በቃለ ያኛው ጥሎ ያኛው ለማለም አመራሩ እጅ ስላለ ሽምግልናው የሽማግሌ ሁኔታውን ራሱ ተረድቶ የሚነሱ ነገር ማርገብ አለበት፣ ሰላም መፍጠር አለበት፣ ፖለቲካ ውስጥ መግባት የለበት።
አሁን በፊት በ27 ዓመት ውስጥ ብዙ ጭቅጭቅ እና በዚህ በክልሉ ምክንያት ብዙ ነው እኔ በዚህ እድሜ ያየው ራሱ ለምን ሽማግሌን ወጦ የት ነው እየገባለ ማያገባን ቦታ ፖለቲካ ውስጥ ነው እየገባ ያለ ሽማግሌና ፖለቲካ አንድ ላይ አይደለም ሽማግሌ ስራ ደግሞ የተጣላውን ማስታረቅ እውነት መናገር እውነትን ለገንዘብ ሮ መሸጥ አያስፈልግም
26ኛው የሲዳማ ብሔር ቋንቋና ባህል ሲምፖዚየም በአዋሳ ከተማ በሲዳማ ባህል አድራሽ ሰሞኑን የተከበረ ሲሆን የሲዳማ ዘመን መለወጫ ፍቼ ጠምባላል በአለም ቅርስነት በዩኔስኮ በማስመዝገቡ እስካሁን የተደረጉ የሩብ ሜት ዓመት የሲዳማ ባህልና ቋንቋ ሲምፖዚየም ስኬታማ መሆኑ ተገልጧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙን አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም በደህና ደሩ።